ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀምሯል። ለምሽቱ ያዝናችሁን እናስተዋውቃችሁ።
አላማ ነው ብለን ከተሳካ ምናስበው ሰው በግልጽ ስለሜንታል ሄልዝ እንዲያወራ ማለት ነው። ካልቸራሊ እነዛ ነገሮች እንዳናወራ የሚያደርገን የሚያስረን ነገር አለ። እሱን ሳብረን ለመውጣትና እንድናወራው
ያሰማችኋቸው ዶክተር አሌክስ አካሉ ነው። በዚህ በዋሽንግተን ዲሲ እና አካባቢው ከቅርብ ጊዜ የተካሄደው የአይምሮ ሕክምና ጤናን በተመለከተ ከተሰናዳ ዘገባ ላይ የተወሰደ ነው። የምሽቱ አብይ ርዕሳችን በአይምሮ ጤና ዙሪያ ያተኩራል። ከዛ በመቀጠል ደግሞ ቴክኖሎጂ እንዲሁም ደግሞ ኪነ ጥበብን የተመለከቱ መሰናዶዎች ይኖሩናል። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ በማቀናበር አብረናችሁ እናመሻለን። እናንተም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዩናይትድ ስቴትስ በአብዛኛው በስነ መድኃኒትና የመድኃኒት ተኮር ምርምር ዘርፎች ላይ የተሰማሩ ወጣቶችና አንጋፋ ትውልደ ኢትዮጵያውያን ባለሙያዎች ጥቅምት 24 ቀን 2016 ዓ.ም ቅዳሜ ዕለት በአሌክዛንድሪያ ቨርጂኒያ ተገናኝተው ስለ አይምሮ ጤና የግልጽ ንግግርና ባህልን ስለማጠናከር ተወያይተዋል። ባለሙያዎቹ ከተለያዩ ተቋማት የተሰባሰቡ ናቸው። በዚህ ዙሪያ የተሰናዳውን ደግሞ ዝግጅት ሀብታሙ ስዩም ተከታትሎ ያስጠናቀረው ዘገባ ይቀጥላል።
አሌክሳንድሪያ ቨርጂኒያ ላይ ከሰሞኑ የተገናኙት ወጣትና አንጋፋ ትውልድ ኢትዮጵያውያን በአብዛኛው በዩናይትድ ስቴትስ ውስጥ በስነ መድኃኒትና መድኃኒት ተኮር የምርምር ዘርፎች ላይ የተሰማሩ ባለሙያዎች ናቸው። መፈናፈኛ የሌለው ከሚመስለው የሥራ ሰዓታቸው አትርፈው በዚህ አዳራሽ ለምክክር ቁጭ ማለታቸው ምክንያት ዓለምን እየፈተኑ ካሉ ዋና የጤና ችግሮች መካከል አንዱ ስለሆነው የአእምሮ ህመም ለመምከር ነው።
በዓለማችን ውስጥ ከ4-5% ድረስ ሰዎች በአእምሮ ህመም በዲፕሬሽን ብቻ ይታወቃሉ።
ዶክተር ቢንያም ገሰሰን የመሰሉ በአእምሮ ህክምና ዘርፍ ለብዙ ዓመታት የሰሩ የጤና ባለሙያዎች ትውልድ ኢትዮጵያውያንን ጨምሮ የሚሊዮኖችን ህይወት ያመሰቃቀለውን የጤና ችግር አስመልክቶ ሙያዊ ትንታኔዎችን በተናጠል ሲያቀርቡ ቆይተዋል። በዚህ ዝግጅት ላይ ደግሞ ባለሙያዎቹ ሰብሰብ ብለው አይነ ከፋች ትንታኔዎችና ልምዶችን ሊያካፍሉ ተገናኝተዋል። በባለሙያዎቹ እምነት እውቀትን ማስፋፋት የመፍትሄ ጅማሬ ነውና የፔንሲልቫኒያ ግዛቱ የአእምሮ ህክምና ልዩ ሐኪም ዶክተር ቢንያም ገሰሰ በድጋሚ
ሰዎች ጋር ንቃተ ህሊናውን ከፍ ማድረጉ በጊዜ ህክምና እንዲፈልጉና ለነዚህ አይነት ህመሞች ልዩ ልዩ መፍትሄዎች አሉ። ማወቁ እና ህመሙን እንዳለ ማወቁና መረዳቱ ክፍተት ይፈጥራል። ያንን ተከትሎ ሰዎች ህክምና በማግኘት ከስራ ከመባረር፣ ቤተሰብ ላይ ትልቅ ከሚደርሰው ችግር፣ ወደማይሆኑ ነገሮች ከመግባት እንደ አልኮሆል ድራግ ውስጥ ከመግባት፣ ከዛም አልፎ ራሳቸውን ከማጥፋት ይቆጥባቸዋል። ብዙ ጊዜ በስልክ ይደርሰኛል አንዳንድ መልእክቶች። በህብረተሰባችን ውስጥ ሰዎች ራሳቸውን ሲያጠፉ ህዝቡ በጣም ያዝናል። እነዚህ አይነት ሴሚናሮች፣ ወርክሾፖች፣ እንዲህ አይነት አጋጣሚዎች ሲገኙ ብዙ ሰው ባለበት የአእምሮ ህመም እንደ ማንኛውም ህመም መሆኑን ማስተማሩ ከእንደዛ ነገሮች ይቆጥባል።
የተገናኘ ነው የአእምሮ ጤና ዋጋ አለው የሚል መጠሪያ በተሰጠው የንቃትና ልምድ ልውውጥ መድረክ ላይ ነው። ያሰናዳው ደግሞ መቀመጫውን በሰሜን አሜሪካ ያደረገው የመድኃኒት ቅመማ ባለሙያዎችና የስነ መድኃኒት ተመራማሪዎች ማህበር በምህጻሩ ኢፓድ ነው። የኢፓድ የቦርድ አባል ዶክተር አሌክስ አካሉ የዛሬው ዝግጅት ማህበሩ ስለ አእምሮ ጤና ሊጠናከር ይገባል ብሎ የሚያምነው የግልጽ ንግግር ባህል አካል እንደሆነ ያስረዳል።
መጀመሪያ እንግዲህ ትልቁ ዓላማችን ዓላማ ነው ብለን ከተሳካ ምናስበው ሰው በግልጽ ስለ ሜንታል ሄልዝ እንዲያወራ ማድረግ ነው። ካልቸራሊ እነዛ ነገሮች እንዳናወራ የሚያደርገን የሚያስረን ነገር አለ። እሱን ሳብረን ለመውጣትና እንድናወራው በግልጽ እናንተ አሁን ስለ ሜንታል ሄልዝ እንደምናወራው ማንኛውም ኢትዮጵያ ውስጥ የሚገኝ ህብረተሰብ ያን ነገር በቀላሉ ያለ ጭንቀት፣ ያለ ሶሳይታል ሪፐርኬሽንስ፣ ሌላ ሰው ምን ይለኛል፣ እንትና ምን ይለኛል፣ ጎረቤቴ ምን ይለኛል ሳይል በትክክል ስለዛ እንዲያወራ ማድረግ ከተቻለ ያ ትልቁ አቺቭመንት እንላለን። ከዛ በኋላ ደግሞ ያለው እንዴት ያለው እዚህ ያሉ እውቀት ያላቸው ሰዎች ኢትዮጵያን ያለውም ሰዎች እንዴት አድርገን መርዳት እንችላለን፣ በእውቀታችን በገንዘብ ያለው በገንዘቡ መርዳት ይችላል፣ በእውቀት ያለው እውቀት በእውቀቱ መርዳት ይችላል። በማስተማር ሴሚናሮችን በመስጠት ይሄን ነገር አድሬስ ለማድረግ ተደራሽነት እንዲኖረው ማድረግ ይቻላል ብዬ አምናለሁ።
በዝግጅቱ ላይ ሙያዊ ምልከታቸውን ካቀረቡት መካከል አንዷ ከአስር ዓመታት ላላነሰ ጊዜ ትውልደ ኢትዮጵያውያንን በጤና ዘርፍ ያገዙት ዶክተር ሊሻን ካሳ ናቸው። የጤና መድህን ሽፋን ለሌላቸው ነዋሪዎች አገልግሎት ሲሰጡ የሰነበቱት ዶክተር ሊሻን የቅርብ ጊዜ ትኩረታቸው በድረ ኮቪድ-19 ወረርሽኝ ዘመን በሱስና ተያያዥ ጉዳዮች በሕይወታቸው የተፈተኑ ወጣቶችና ቤተሰቦቻቸውን ማገዝ ሆኗል።
ድህረ ኮቪድ የመጣ ችግሮች አሉ። አንዳንድ ጥሩ ነገር ቢታይም ግን የመጡ ችግሮች ልጆቻችን ወጣት ልጆቻችን በማናስብበት ሱሰኝነት ተጠምደዋል ማለት ነው። ልጆቻችን ምን እንደሚለማመዱ አናቅም። ክፍላቸውን ዘግተው ምን እንደሚያዩ ማናቅም እና ጊዜያቸውን የሚወላባቸው ትምህርታቸው ወደ ኋላ የሚያስቀራቸው የጸባዮቻቸው መቀየር ከትምህርት ቤትም ከሃይስኩልም ከኮሌጅም ትምህርታቸውን ሳይጨርሱ የሚወጡ ወጣቶች በዙብንና ወላጆች ይሄንን ችግር በከፊሉ አትሊስት ለመረዳት የመጡ ነበርና በዛን ጊዜ ነው ይሄንን ችግር እንዴት አድርገን ነው እንደ ህብረተሰብ መፍታት የምንችለው የሚለው ጥያቄ አደረብኝ።
ዶክተር ሊሻም በሱስ ምክንያት ለችግር የተዳረጉ ወጣቶችና ቤተሰቦቻቸው ለማገዝ Learn and Live በተሰኘው ለትርፍ ያልተመሰረተ የጤና ተቋማቸው አማካኝነት የተለያዩ መርሃ ግብሮችን ዘርግተዋል። በተለይ ሱስን ተከትለው የሚያጋጥሙ የአእምሮ ህመምን የመሰሉ የጤና ችግሮች ላይ ያለው የተዛባ አመለካከት ሊስተካከል እንደሚገባ ይመክራሉ።
ልክ እኔ ስኳር በሽታ ደም ብዛት እንደሚይዘኝ ልክ የአእምሮ በሽታም የአእምሮን ላይ ያለ በሽታ ነው። ጨጓራ በሽታ እንደሚባል ደም ብዛት እንደሚባል የልብ ድካም እንደሚባል የአእምሮ በሽታ ነው እና ይሄ ነገር ልጁ ፈልጎ ወይም ልጅቷ ፈልጋ ያመጣችው ነገር አይደለም። መጀመሪያ ሲጀመርም ለትንሽ እንደው ለመሞከር ብለው የሚጀምሩትም ሱሶች በኋላ ግን አእምሮ ላይ መጠንቅ እንደሚያመጣና ከጥሩ ከቁጥጥራቸው ውጪ እንደሚሆንና እንዳምሮ በሽታ እንደሚሆን ቤተሰቡ አውቆ ህክምና እንዲደረግበት እንጂ ልጆች ወላጆች ልጆቻቸውን በመቆጣት ሚድን በሽታ አይደለም ወይም በማስጠንቀቅ ሚድን ነገር አይደለም። ኮላቦሬት አድርጎ ልጁን እንደሚግባቡ አድርጎ ተቀብሎ አዳምጦ ቀስ ብሎ የሚረዳ ጊዜ የሚፈጅ በሽታ ነው።
ስለአምሮ ህመም ያለንን ማህበራዊ ቀስ ስንነት ለመቅረፍ በቤተሰቦቻቸው ውስጥ የደረሰን አሳዛኝ ክስተት ለሌሎች መማሪያ ይሆን ዘንድ አስበው ከሚንቀሳቀሱ ትውልደ ኢትዮጵያን መካከል አንዷ የቀድሞዋ የአሜሪካ ድምፅ አፍሪካ ቀንድ ክፍል ኃላፊ የአሁኗ የቢያ በላይነ ፋውንዴሽን ለአእምሮ ጤና ተቋም ኃላፊ ወይዘሮ ትዝታ በላቸው ይገኙበታል። ወንድ ልጃቸው ቢያ የቀለም ትምህርትንና የስፖርት ዘርፎችን ጨምሮ በተለያዩ መስኮች ባስመዘገባቸው የላቁ ስኬቶች በቀጠና አቀፍ ብዙሀን መገናኛዎች ላይ ሳይቀር በተደጋጋሚ ስሙ ለመጠራት በቅቷል። ከአእምሮ ህመም ጋር በተገናኘ በድንገት ልጃቸውን ያጡት ወይዘሮ ትዝታ የልብ ስብራታቸውን ችለው ታሪካቸውን ለማጋራት የወሰኑበትን ምክንያት አጫውተውኛል።
በእኛ ቤተሰብ እኛ ላይ የደረሰው ሌላ ቤተሰብ ላይ እንዳይደርስ ነው ዋናው ነገር። ልጄ እንደተሰቃየ እንደተንከራተተ ሌላ ልጅ ደግሞ እንዳይንከራተት ነው ዋናው ነገር። ብዙ ጊዜ ደግሞ ከአእምሮ ጤና ጋራ ሀፍረት አለ፣ መደበቅ አለ እና ምንም መደበቅ አያስፈልግም፣ ምንም ሀፍረት አያስፈልግም፣ ይሄ እንደ ማንኛውም ህመም ነው የሚለውን መልእክት ለማስተላለፍ እና ታማሚዎችም ሰብአዊ እንክብካቤ እንዲያገኙ ለመርዳት ነው እንግዲህ የተነሳሳ ነው።
ወይዘሮ ትዝታ ያቋቋሙት ቢያ በላይነህ ፋውንዴሽን ለአእምሮ ጤና ተቋም በተቋቋመ በጥቂት ጊዜያት ውስጥ የትውልደ ኢትዮጵያን ወጣቶችን ህይወት በሚታደጉ እንቅስቃሴዎች ላይ አተኩሯል። የወጣቶችን ህይወት ለመታደግ የሚረዱ መረጃዎች የሚገኙበት አውታር ለመሆን ያለመው ተቋሙ እያደረጋቸው ስላሉ ወቅታዊ እንቅስቃሴዎች በጥቂቱ አጋርተውናል።
እንግዲህ እኔ ከወጣቶች ጋራ ነው የምሰራው። የድርጅቱ ቦርድ አባል የሆኑት ወጣቶች ናቸው። ወጣቶች ደግሞ በነዚህ ማህበራዊ መገናኛ ብዙሃን በጣም ትልቅ ስቶታ አላቸው። በዛ የተነሳ በኢንስታግራም ላይ እንዲሁም በፌስቡክ በትዊተር ካምፔን ያደርጋሉ። አላማችንም ወጣቶችን ለመድረስ ነው፣ ልጆችን የመሰሉ ሰዎችን ለመድረስ ነው እና የሚሰጡትንም የመረጃ እውቀት በዛ አማካይነት ነው። ከዛ ውጪ ደግሞ ዌብሳይታችን ላይ አዲክሽን ወይንም በሱስ መጠመድ ምንድን ነው የሚለውን ከመንገመሪ ካውንቲ ዌብሳይት ወስደን እዛ ላይ ነው እንግዲህ የኔ ደሞ ችሎታ የሚመጣው። እሱን ወደ አማርኛ ተርጉሜ እሱ እዛ ላይ ሱስ ምንድን ነው? በሱስ የሚጠመዱ ሰዎች ምን አይነት ናቸው? ወላጅ ምን ማድረግ አለበት? እንዴትስ መንከባከብ አለበት? አዋቂም ከሆነ ደግሞ ምንድን ነው ልናደርግ የሚገባው? የሚለውን የሚዘረዝር ተርጉመን አቅርበናል። ወደፊት ደግሞ በትግርኛና በአፋን ኦሮሞም እንደዚሁ ተርጉመን ልናቀርብ ነው። ይሄ እንግዲህ ከካውንቲው የወሰድነው መረጃ ነው። ትክክለኛ የሐኪም መረጃ ነው።
መሰል መድረክ መሰናዳቱ በቤተሰባዊ ግጭት፣ በዘረኝነት ጫናዎችና በተለያዩ ውስጣዊና ውጫዊ ምክንያቶች ተነሳስተው ለሱስ ብሎም ለአእምሮ ህመም ለሚዳረጉ ወገኖች ረብ ያላቸውን ሐሳቦች በማንሸራሸር ረገድ የላቀ ሚና እንደሚኖራቸው ወይዘሮ ትዝታ አክለዋል። ከመድረኩ ተሳታፊዎች አብዛኞቹ በዩናይትድ ስቴትስ መንግሥት መስሪያ ቤትና በግል ኩባንያዎች ስር በሚገኙ ተቋማት የሚሰሩ ናቸው። ባለሙያዎቹ ለሰፊው ሕዝብ ከሚያቀርቡት ጤና ተኮር መረጃ ባሻገር የልምድ ልውውጥ ማድረግና የአዲስ አሰራሮችን ቅኝት እርስ በርስ ማጎልበት ሌላው የዝግጅቱ ዓላማ ስለመሆኑ ከማህበሩ የቦርድ አባል ዶክተር እዮብ ኃይሉ ሰምተናል።
ዋናው ዓላማ አዌርነሱን ማበልጸግ እንዳለ ሆኖ በዛ ዙሪያ ደግሞ አሁን ከረንትሊ ያሉት የመድኃኒቶች በራሳቸው የሚያመጡት ችግር አለ። ያንን በዛ ዙሪያ ምን ያህል ሪሰርቾች እየተሰሩ ነው? እኛ እንደ ጤና ባለሙያ ያንን ሶሉሽን ሶል ለማድረግ ምን እያደረግን ነው? በሪሰርች ዙሪያ ያሉ ነገሮችን በተለያየ ፐርስፔክቲቭ ኮምፓይን በማድረግ በዛ ዙሪያ ያሉ የሕክምናውን ትሪትመንት ሊሆን ይችላል፣ የመከላከያ መፍትሄዎችም ሊሆን ይችላል፣ የዲያግኖሲስ ሜቶዶችም ሊሆን ይችላል። በዛ ዙሪያ ያሉትን አዌርነሶች እና ፕሮብሌሞችን ሶልቭ በማድረግ ያንን ማኔጅ የምናደርግበትን አዌርነስ ለመፍጠር የተደረገ አንደኛው ዝግጅት ነው ማለት ነው።
ስለ አሰናጁ አካልም ጥቂት እንበል። አሰናጁ የመድኃኒት ቅመማ ባለሙያዎችና የስነ መድኃኒት ተመራማሪዎች ማህበር በምህጻሩ ኢፓድ ነው። ማህበሩ የተቋቋመው በአውሮፓውያኑ 2018 ነው። በሰሜን አሜሪካ የሚኖሩ ባለሙያዎችን ከማስተሳሰር ተሻግሮ ትውልደ ኢትዮጵያንና በሀገር ቤት የሚኖሩ ህዝቦችን በሚደግፉ ስራዎች ላይ ስለመሰማራቱ ከማህበሩ ፕሬዚደንት ዶክተር ኤርሚያስ ጥላሁን ሰምተናል።
ፕራይመርሊ ዲያስፖራ ላይ ያሉ ፋርማሲስት እና ፋርማሲቲካል ፕሮፌሽናሎች ናቸው። እዚህ ከምናደርገው የኖሌጅ ሼር ትራንስፈር በተጨማሪ ኢትዮጵያም የምናደርጋቸው አክቲቪቲዎች አሉ። በተለይ ከመድኃኒት አቅርቦት እና ጥራት ጋር በተያያዘ መድኃኒት እስከ ማምረት ድረስ የደረሰ ቅድም እንዳየኸው እየሰሩ ያሉ ግሩፖች አሉ። ከዛም ውጭ ደግሞ የኢትዮጵያ ኢንስቲትዩሽኖች እዚህ የተለያየ የመንግስት ፕራይቬት ፋርማሲቲካል ካምፓኒዎች የሚሰሩ ሰዎች ኢትዮጵያ ያሉትን እንደ ሚኒስትር ኦፍ ሄልዝ ኢትዮጵያን ኤፍዲኤ ድራግ አድሚኒስትሬሽን የሚባለውን በኖሌጅ በፋይናንስ በብዙ ነገሮች እያገዝን ነው ያለ ነው እና ከዛም ውጭ ደግሞ የፊላንትሮፊ ዊንጉ ከፋርማሲ ጋር ና ከዛ ጋር በተያያዙ ቅድም እንደተገለጸው በኮንፈረንሱ ላይ ኢትዮጵያ ያሉ አረጋውያን የሚረዱ ህጻናትን የሚረዱ ከነሱ ጋም ከሄልዝ ጋር የተያዘን ብቻም ሳይሆን ከዛም ውጪ ሰፖርት የምናደርግባቸው ጥሮች አሉ ማለት ነው። ፕራይመርሊ እዚህ የምንሰራቸው አሉ፣ ኢትዮጵያም ደግሞ ሰፖርት እያደረግን ነው ያለ ነው ማለት ነው።
በዚህ ዝግጅት ላይ ከእለቱ አብይ ጉዳይ በተጨማሪ ማህበሩ በኢትዮጵያ ሊፈጽማቸው ስላቀዳቸው ስራዎች ማብራሪያ ተሰጥቷል። በባህላዊ ሕክምና ዘርፍ እየተደረጉ ስላሉ አበርክቶዎች፣ ስለ ሰብአዊ ድጋፍ አድማሶች ሀሳቦች ተንሸራሽረዋል። ከሌሎች አጋርና ተባባሪ የሙያ ማህበራት የመጡ ተወካዮችም ልምዳቸውን አካፍለዋል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ 48 የሚተላለፍላችሁ ነው የጋቢና ቪኦኤ የአዲሱ ትውልድ ድምፅ መሰናዶ ነው። ስርጭታችን ከሰኞ እስከ አርብ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ወደ እናንተ የሚደርስ ይሆናል። እንዲሁም ቅዳሜና እሁድ ደግሞ በሳምንት ውስጥ ተሰርተው ወይም ደግሞ ተደምጠው ቢደገሙ ያልናቸውን ያነቃቃሉ ያልናቸውን መሰናዶዎች ወደ እናንተ እናደርሳለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪያ ማህሪክ የፌስቡክ ገጽ ላይ ና ድረ ገጽ ላይ ለጋቢና ቤ እያላችሁ አስቀምጡልን። እንዲሁም ደግሞ ስልክ ቁጥራችሁን ብትተውልንም ደውላትና ጥያቄያችሁን እንወስዳለን፣ እንድትሳተፉ ማድረግ እንችላለን። ወደ ቀጣዩ መሰናዶ እንሻገር። የአይሁድ ሰፋሪዎች በፍልስጤም ገበሬዎች ላይ የሚያደርሱት ጥቃት እየጨመረ በመምጣቱ በዌስት ባንክ በስፋት የሚመረተው የወይራ ዘይት ምርት ሊቀንስ እንደሚችል የፍልስጤም አርሶ አደሮች ማህበር አስተዋቀ። መስከረም 26 በእስራኤል ላይ ጥቃት ከደረሰው ዲ ጥቃቶች መጨመራቸውን ያመለከተው ማህበሩ በሰፈራዎቹ አቅራቢያ ከሚገኙ በሽዎች የሚቆጠሩ የወይራ ዛፎች ምርት መሰብሰብ እንዳይቻል ማድረጉንም ገልጿል። ያን ቦቻት በዚህ ዙሪያ ያደረሰን ዘገባ ስምንሽ ቆየ እንደሚከተለው ታቀርባለች።
በዌስት ባንክ ሰሜናዊ ክፍል ለእይታ እጅግ ማራኪ በሆነችው ሳልፊት የተሰኘች የፍልስጤም ከተማ ውስጥ የሚኖረው አርሶ አደር ጃባል አቡ ስሊሚ ከፊቱ ለሚጠብቀው እጅግ አስቸጋሪ ዓመት እየተዘጋጀ ነው። ተንከባክቦ ያሳደጋቸው የወይራ ዛፎቹ ለምርት ቢደርሱም ቢያንስ 30 ከመቶ የሚሆነውን ማሳ መሰብሰብ እንደማይችል ይናገራል። ልክ እንደ አብዛኞቹ ፍልስጤማውያን ገበሬዎች ስሊሚም በመንደሩ በሚገኙ የአይሁድ ሰፈሮች ቅርብ በሆኑ የእርሻ መሬቶች ላይ ለመስራት በጣም ይፈራል።
የጠመንጃ አፈሙዝ ደቀነው ምርት የሚሰበስብበትን የእርሻ መሳሪያ በሱ ጭነት መኪና ላይ እንዲያስገባ አዘዙት። የወይራ ፍሬውንም በጭነት መኪናው ላይ እንዲያስገባ አደረጉ። ከዚያ ሁሉም ከዚያ ስፍራ ለቀው እንዲወጡ ነገሯቸው።
መስከረም 26 ቀን የሐማስ ታጣቂዎች በእስራኤል ላይ ጥቃት ካደረሱ በኋላ በዌስት ባንክ በሚገኙ የፍልስጤም አርሶ አደሮች ላይ የሚፈጸሙ ጥቃቶች እየተበራከቱ መጥተዋል። የተባበሩት መንግስታት ድርጅትም በእስራኤልና ሐማስ መካከል ጦርነት ከተጀመረበት ጊዜ አንስቶ በቀን በአማካይ 7 ጥቃቶች እንደሚመዘገቡ አስታውቋል። አብዛኞቹ ጥቃቶች የሚፈጸሙት የፍልስጤም ገበሬዎች ወደ ሰፈራቸው እንዲጠጉ በማይፈልጉ የአይሁድ ሰፋሪዎች ነው። ዌስት ባንክ ውስጥ በራማላና በአልቢራሃ ጠቅላይ ግዛት ውስጥ የምትገኘው ቱርመስ አያ ከተማ ከንቲባ ላፊ ሻላቢ ጥቃቶቹ በአካባቢው ምርት ላይ እያደረሱ ስላለው ተጽዕኖ ያስረዳሉ።
እያወራን ያለነው ምርታቸውን መሰብሰብ ስለማንችለው ወደ 4000 የሚጠጋ ሄክታር የወይራ ዛፎች ነው።
ቱርመስ አያ የተሰኘችው የፍልስጤም መንደር ሙሉ ለሙሉ በሚባል ሁኔታ የምትተዳደረው በወይራ ዘይት ምርት ነው። ከንቲባው እንደሚያስረዱት ጥቃቶቹ በተከታታይና እጅግ አደገኛ በሆነ መልኩ እየተፈጸሙ በመቀጠላቸው ቢያንስ 60 ከመቶ ከሚሆነው የወይራ ዛፍ ምርት አይሰበሰብም። ሌላዋ የአካባቢው አርሶ አደር የሆነችው ናዲያም ስለ ሁኔታው ትገልጻለች።
እዚያ ብዙ የወይራ ዛፎች አሉን፣ ግን ወደዚያ መሄድ አንችልም። ሁሉንም ነገር ዘግተዋል።
ይህ አካባቢ በዌስት ባንክ የሚገኙ ገበሬዎች ላይ እየደረሰ ያለውን ተጽዕኖ የሚያሳይ ጥሩ ምሳሌ ነው። እነዚህ ዛፎች በወይራ ፍሬዎች የተሞሉ ቢሆኑም አርሶ አደሮቹ ወደዚህ መጥተው ምርታቸውን ለመሰብሰብ እጅግ ይፈራሉ። ምክንያቱም እዛ ማዶ እንደምታዩት በአጠቃላይ ዙሪያውን የአይሁድ ሰፋሪዎች የሚገኙበት ስፍራ ነው። የፍልስጤም አርሶ አደሮች ማህበር በሚደርሱ ጥቃቶችና በአየር ንብረት ለውጥ ምክንያት የዚህ ዓመት ምርት ቢያንስ በ60 ከመቶ እንደሚቀንስ አስታውቋል። በዚህ በዌስት ባንክ ውስጥ ብቻ 110,000 ቤተሰቦች በቀጥታ ከወይራ ማሳ በሚገኘው ምርት የሚተዳደሩ መሆናቸውን የማህበሩ አባል የሆኑት አባስ ሚልሂም ይገልጻሉ።
Our estimations as a union, and we're the largest union in West Bank, you know, for farmers.
ማህበራችን በዌስት ባንክ ከሚገኙ አርሶ አደሮችን ከሚወክሉ ማህበሮች ትልቁ ነው። እንደኛ ግምት ከሆነ ከ50 እስከ 55 በመቶ የሚሆን የፍልስጤም ገበሬ ምርቱን መሰብሰብ አይችልም።
የወይራ ዛፍ ምርት በዌስት ባንክ የግብርና ኢንዱስትሪ ውስጥ ትልቁ የምርት ዘርፍ ነው። ባለፈው ዓመት አርሶ አደሮች የወይራ ምርቶችን በመሸጥና ዘይት በማምረት ከ120 ሚሊዮን ዶላር በላይ አግኝተው ነበር። በዚህ ዓመት የሚያገኙት ገንዘብ ግን እጅግ ያነሰ ይሆናል። ያን ቦቻት ከዌስት ባንክ ለላከው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በዩናይትድ ስቴትስ ከፍተኛ ተደማጭነት ካላቸው አሁንኛ ሴት አርቲስቶች መካከል አንዷ የሆነችውን የሲሞን ሌንን ስራ የሚያሳይ ኤግዚቢሽን በአሁኑ ጊዜ በዋሽንግተን ዲሲ በሚገኘው ሂርሽሆርን ሙዚየም ለእይታ ቀርቧል። በሴትነት በጾታ እኩልነትና በዘር ፍትህ ላይ ባላት ትኩረት የምትታወቀው ሲሞን በታሪክ የመጀመሪያዋ ጥቁር አርቲስት በመሆን ዩናይትድ ስቴትስን በመወከል በአውሮፓ ህብረት ሽልማት መቀበል የቻለች አርቲስት ናት። የማክስ አዳምስ ዘገባ እንደሚከተለው ተጠናቅሯል። አሜሪካዊቷ አርቲስት ሲሞን ሊ በቅርጻ ቅርጽ ንድፍ ተከላና በትዕይንት ጥበብ ትታወቃለች። በስራዎቹ አማካኝነት ስለ ጥቁሮች ማንነት፣ ሴትነትና የአፍሪካ ዲያስፖራ ጭብጦችንም ትመረምራለች። አብዛኛውን ጊዜ የጥቁር ሴቶችን የህይወት ልምድ ደፍረው የሚያሳዩና የሚያከብሩ ኃይለኛ እንዲሁም ደግሞ ሀሳብ ቀስቃሽ የሆኑ የጥበብ ስራዎችን ለመፍጠር ሴራሚክ ነው የምትጠቀመው።
ይሄ ቬዘል ይሰኛል። መጓጓዣ ነው። ከክርስቶስ ልደት በፊት የነበረውን ወቅት የሚወክል ሲሆን እኔ ውስጡ ገብቼ መቆም በምችልበት መጠን የተሰራ በመሆኑ ድንቅ ነው።
ከነሐስ የተሰሩ ቅርጻ ቅርጾች፣ የገለባ ቀሚሶች፣ ባህላዊና የቅርጽ ለውጥ ያላቸው ምስሎች፣ ግዙፍ ስራዎችን ያካተተው የሲሞን ሊ ስራዎችን የያዘው ብቸኛ የስነ ጥበብ ኤግዚቢሽን ዋሽንግተን ዲሲ በሚገኘው ሂርሽሆርን ሚውዚየም በቅርቡ ተከፍቷል። አኒ ሪብ የኤግዚቢሽኑ የበላይ ጠባቂ ናት።
የሲሞን ስራዎች ስለ ብዙ ነገሮች ሊሆኑ እንደሚችሉ እገነዘባለሁ። ነገር ግን በመርህ ደረጃ የጥቁር ሴቶችን ታሪክና ጉልበት መወከሉ በጣም መሰረታዊ እንደሆነ ነው የማስበው። የሲሞን ስራዎች ያን ታሪክ፣ ያን ዘመን እንድናስብ ብቻ ሳይሆን ተገንብተው የዘለቁትንና የጥቁር ሴቶችን ታሪክ እንድናጣጥል ስለሚያደርጉት ስርዓቶችም እንድናስብ ያደርጉናል።
የሲሞን ሊ ስም በዓለም ዙሪያ የናኘው በጎርጎሮሳውያኑ 2021 ነው። ያኔ በኒውዮርክ ጉገንሃይም ሙዚየም ትልቅ ኤግዚቢሽን ከማሳየቷ ጎን ለጎን የጋራዥ መጽሔት ከተሰኘው ተቋም ጋር በትብብር በመጽሔቱ ሽፋን ላይ ለታየችው ተዋናይት ዘናዲያ የ3 ሜትር እርዝመት ያለውና ከገለባ የተሰራ ቀሚስ መስራት ችላለች። በተጨማሪም በቀጣዩ ዓመት ሲሞን በአውሮፓ ህብረት አሜሪካንን በመወከል በቪነስ ቢናያል የወርቅ አንበሳን ሽልማትን በመቀበል የመጀመሪያዋ ጥቁር አሜሪካዊት ሆነች።
ይሄ ቅርጽ የ20 ዓመት ወዳጅ የሆነችው ጸሐፊን ይወክላል። ይሄ ብቸኛው የሰራሁት የግለሰብ ቅርጽ ነው። ስራዬን ለመዘከር ነው።
የሲሞን ስራዎች ማጠንጠኛ የጥቁር ሴቶች ጥንካሬና ነጻነት በህብረተሰብ ውስጥ ያላቸውን ፈቃድና ጠቀሜታ ከአፍሪካ ዲያስፖራ ባህልና ወግ ጋር ማዋሃድ ሲሆን አብዛኞቹ የምትጠቀማቸው ቁሳቁሶችም ከሴራሚክ፣ ነሐስና ገለባ የተሰሩ ናቸው።
በጣም በተለየ መልኩ እድለኛ እንደሆንኩ ነው የሚሰማኝ። ምክንያቱም እነዚህን ትውስታዎች በአካል ቀርጾ ማስቀመጥ መቻል ያስደስታል። በዚህ ምክንያት እድለኛ ነኝ።
በጎርጎሮሳውያኑ 2023 ለህትመት የበቃው ታይም መጽሔት ለዘመናት የጥቁሮች አካል የተገለለና ለገበያ የቀረበ ሆኖ ሳለ፣ ነገር ግን ሲሞን ያንን ትረካ ሙሉ በሙሉ በመቀየር ትውልዶች እንዲሁም ደግሞ ጥቁር ሴቶች እንዲነሳሱና ልምዶቻቸውን እንዲያጋሩ አድርጋለች ሲል በዓለም ላይ ካሉ 100 ተጽዕኖ ፈጣሪዎች ውስጥ አካቷታል። በዋሽንግተን ዲሲ የተከፈተው የሲሞን ሊ የታሪክና ባህል ኤግዚቢሽንም እስከ መጪው የጎርጎሮሳውያኑ መጋቢት 3 ቀን 2024 ድረስ ለህዝብ ክፍት ይሆናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ መሰናዷችን ይቀጥላል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። በየአመቱ በህዳር ወር የመጨረሻው ሐሙስ አሜሪካውያን የምስጋና ቀንን ያከብራሉ። እለቱ ከእንግሊዝ የመጡት ቅኝ ገዢዎች ከሀገሪቱ ተወላጆች ጋር የወዳጅነት ገበታ የተጋሩበትን ሲሆን እንደ አውሮፓውያን አቆጣጠር በ1621 የምህር በዓል መታሰቢያ ነው። ይሁን እንጂ ከምስጋና ቀን ታሪኮች ውስጥ ምን ያህሎቹ እውነት ናቸው? የአሜሪካ ድምፁ ዘጋቢ ዶራ መሄኳር እውነታውን ከልብ ወለድ ለመለየት የመጀመሪያውን የምስጋና ቀን ወደ ተካሄደባት የማሳቹሴት ፖሊሞዝ አምርቶ ነበር። ደረጀ ደስታ እንደሚከተለው አጠናቅሮታል።
ይህ የመጀመሪያው የምስጋና ቀን የተካሄደበት ፕሊማውዝ ማሳቹሴትስ ነው። ከዚህ ጥቂት ኪሎ ሜትሮች ወጣ ብሎ የሚገኝ ለጎብኚዎች እንዲሆን ተደርጎ እንደገና የተዘጋጀ የጉዞና የምስጋና ቀን ልምድ የሚከወንበት ሕያው የታሪክ ሙዚየም አለ። ማልካ ቤንጃሚን በፕሊሞት ፓትዌስክ ሙዚየሞች የቅኝ ግዛት ትርጓሜ ዳይሬክተር ናቸው።
ለመዘጋጀት ብዙ ምግብ ማብሰል አለብኝ፣ ምክንያቱም ወንዶቹ ተርኪ፣ ዳክዬዎችና ዝዮዎችን አምጥተዋል።
ዋምፓ ነጎች የመጀመሪያውን የምስጋና ቀን ገበታን ከእንግሊዝ ቅኝ ገዢዎች ጋር የተጋሩት የአገሬውን ተወላጆች ይወክላሉ። ሙዚየሙን በበላይነት የሚቆጣጠሩት የዋምፓ ነግ ነገድ አባል የሆኑት መሊሳ ኮስታ ስለ ነገዳቸው እንዲህ ይላሉ።
የዋምፓ ነዋግ ሰዎች አሁንም እዚህ አሉ። የዋምፓናዋክ ሰዎች እንደቀደሙት ወይም ደግሞ የድሮ ሀገሬው ተወላጆች እንኳን ሆኖ ታሪክ ውስጥ ብቻ እንዳይቀሩ ፈልጋለሁ። ነገር ግን ዛሬም እየኖሩ ዘመኑን እየዋጁ አሁንም ህዝቡ እንዲያስተምሩ ፈልጋለሁ።
የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ እንዳሉት የመጀመሪያው የምስጋና ቀን በጋራ መከባበር ተመስርቶ የተከበረ ነበር።
Ultimately what happens in Plymouth in the fall of 1620
እንደ አውሮፓውያን አቆጣጠር በ1621 መጨረሻው የበልግ ወቅት በፕሊማውዝ የተከሰተው ነገር ከፍተኛው የዲፕሎማሲ ደረጃ ነበር።
ዛሬ በአቅራቢያው ትንሽ ቦታ ያዙት የዋምፓነጎች ከረጅም ስፍራ ተጉዘው ወደ አካባቢው ከመጡት ጋር ህብረት ፈጥረዋል። አዲስ መጪዎቹ ሰብል እንዴት እንደሚያበቅሉና ከመሬቱ ጋር እንዲኖሩ በማስተማር ከሁለተኛው ከባድ ክረምት እንዲተርፉ ረድተዋቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ በታሪኩ ላይ ጥርጣሬ ሊገባን አይገባም ይላሉ።
We should not be projecting any kind of distrust, animus.
በዚያ ክስተት ላይ ማንኛውንም አይነት አለመተማመንን ማሳየት የለብንም።
ሁለቱ ወገኖች ማዕዱን እንዴት በጋራ እንደተካፈሉ ግልጽ አይደለም። የነገድና ዜግነት አስተማሪ ፓውላ ፒተርስ እንደሚሉት ወደ አካባቢው የተጓዙት መጤዎች መጀመሪያ ጠመንጃ እንደተኮሱና የዋምፓ ኦነግ ሰዎች ሁኔታውን ለማጣራት እንደወጡ ይናገራሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲያስረዱ
At some point they decided, "Oh, this isn't a threat."
የተወሰነ ጊዜ ላይ ይህ ስጋት አይደለም፣ የመህሩን ወቅት ያከበሩ ነው። ከዚያስ ምን ሆነ? አሁን ይኸው ሁላችንም እዚህ ነን። ስለዚህ ሁላችንም ልንበላ ነው።
የታሪክ ተመራማሪዎችና ሌሎች በሶስቱ ቀን ድግስ ወቅት ስለተበላው ነገር ያላቸውን ግምት ይሰጣሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲገልጹ
The Wampanoag did go and get
የዋምፓኖአግ ሰዎች ወደዚያ በመሄድ ተርኪ ወይም ደግሞ ተርኪ ያልሆነ የወፍ ዝርያ አግኝተዋል። አንዳንዶቹም ክራምቤሪ የተባለውን ፍሬ አግኝተው ይሆናል፣ ምክንያቱም የወቅቱ ፍሬ እሱ ነው።
የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም የባህር ምግብ ሼልፊሽም እንዲሁ ነበረ፣ አሳም ነበረ ሲሉ ተናግረዋል። የማሽፔ ነገድ አባል ፓውላ ፒተርስ አጋዘን እንደነበረም እናውቃለን ብለዋል። አከራካሪ ያልሆነው የግርግርና የጥፋት ታሪክ መኖሩ ነው። አሜሪካውያኑ የአገሬው ተወላጆች ሌሎች ተጨማሪ የነጭ ቅኝ ገዢዎች በአንድ ጊዜ በመጡበት ወቅት ብዙ መከራ ደርሶባቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም ይህንን ይገልጻሉ።
መሬታቸውን ይፈልጋሉ። ከዚያ መሬት እንዲወገዱ ይፈልጋሉ። ከዚያም ነገሩን ካርናቆት ወደ ማላገጫና መሳለቂያ ሲቀይሩ ታያላችሁ። እና እንደዚህ አይነት አስተሳሰብ ነው ምንም አይነት የጥፋተኝነት ስሜት ሳይሰማቸው ከመሬታቸው ላይ እንዲገፋቸው ያስቻላቸው።
ተጓዦቹ መጤዎች መጀመሪያ ወደ አሜሪካ የመጡት የሃይማኖት ንጻነት ፍለጋ ነው። ይሁን እንጂ ግን ያ ለሁሉም እንዳልሆነ ግልጽ ነው ይላሉ ፒተርስ።
They sacrificed so much for religious freedom, but they didn't
ለሃይማኖታዊ ነጻነት ብዙ መስዋዕትነትን ከፍሏል። ነገር ግን ይህንኑ ጸጋ ከጅምሩ እዚህ ለሚኖሩ የአገሬው ተወላጆች አላቀረቡም።
ልክ እንደ ብዙ አሜሪካውያን ፒተርስና ኮስታ የምስጋናን ቀን ከቤተሰብ ጋር ለማሳለፍ አቅደዋል። ነገር ግን ስለ ቅድመ አያቶቻቸው መስዋዕትነትም ማሰባቸው አልቀረም።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ አድማጭ ተመልካቾቻችን ለእለቱ የያዝነው መሰናዶ እዚህ ላይ ተጠናቋል። አብራችሁን ስላመሻችሁ እናመሰግናለን። በዝግጅታችን ላይ አስተያየት ወይም ደግሞ ጥያቄ ቢኖራችሁ በቪያ ማሪክ የፌስቡክ ገጽ ላይ ለጋቢና ቤ እያላችሁ ታደርሱን ዘንድ እንጋብዛለን። ኤደን ገረመው መሰናዶውን በመምራት ብርሃን ኃይሉ ደግሞ ስርጭቱን በማቀናበር አብረናችሁ ነበር። ሰላም ጤና ይስጥልን። ደህና ደሩ።